ይህ የአሜሪካ ድምጽ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 6 2015 ዓ.ም ምረት ዝግጅታችን ጀመረ። የአዲስ አበባ ከተማ አስተዳደር የብዝሃ ቋንቋ ስርዓት ትምህርትን አስመልክቶ በአፋን ኦሮሞ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች አማርኛ እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ፣ በአማርኛ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች ደግሞ አፋን ኦሮሞ እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ ከሰሞኑ ወስኗል።
የተባበሩት መንግስታትም ቢሆን አንድ ህፃን በእናትና አባቱ ቋንቋ እንዲማር ያስፈልጋል ይላል። ስለዚህ ብዙ ቋንቋዎች ማስተማር እንችላለን፣ ግን እንዲህ አይነት ውሳኔዎች ህገ መንግስቱ ጋር የሚሄዱ ናቸው።
ቋንቋቸው በራሳቸው መማራቸው አማርኛም የሚማሩ ደግሞ ኦሮምኛን እንዲማሩ መደረጉ ቅድም እንዳልኩት እሰየው የሚያስብል ነው። በእኔ በኩል ደስ ብሎኛል። ዘግይቷል ነው የምለው።
ሀረርጌም ኑር ባሌም ኑር አማርኛ ይሰጣል። አሁን የተደረገው ለውጥ ኦሮምኛ አስመሳ ቋንቋቸው ለሆነ አማርኛ ይሰጣል የሚለው ትርጉም የለውም። ኦልሬዲ ይሰጣል።
በተከታታይ የሰማናቸው ዶክተር አበራ ሞላ፣ አቶ እሸቱ ከበደና ዶክተር በድሉ ወቅጅራ ናቸው። በትምህርት ዘርፍ ውስጥ ባላቸው የረጅም ጊዜ ልምድ የሚታወቁ ባለሙያዎች ናቸው። የአሁኑ ውሳኔ ባለው አንድምታ ዙሪያ በምሽቱ ሐሳባቸውን ያጋሩናል። ሌሎች መሰናዶዎችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም ይመራለው፣ ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ ደግሞ በዋና አዘጋጅነት አብረውኝ ያመሻሉ። ከሁሉም አስቀድመን አጫጭር የዓለም ዜናዎችን እናስደምጣችኋለን።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በአልሻባብ ተዋጊዎች የተቀበረ መሆኑ የተገለጸ የጦር መሳሪያ መደበቂያ ስፍራ በሶማሊያ ዋና ከተማ ሞቃዲሾ ውስጥ መያዙን የሶማሊያ ባለስልጣናት አስታወቁ። በምጽሐረ ቃሉ ኒሳ በመባል የሚጠራው የሀገሪቱ ብሔራዊ መረጃና ደህንነት ኤጀንሲ ባወጣው መግለጫ በአልሻባብ ታጣቂዎች ተቀብረዋል የተባሉት መሳሪያዎች የተገኙት የሶማሊያ የስለላ ድርጅትና የሞቃዲሾ ክልል ፖሊስ ጥምር ቡድን አባላት ባካሄዱት የጋራ እንቅስቃሴ ነው። መግለጫው አክሎ የጸጥታ ኃይሎች የአልሻባብ አባል መሆኑ የተጠረጠረ ግለሰብ ፖሊስ ብርበራ ባካሄደበት በዳርከንሌ ወረዳ የሚገኘው መኖሪያ ቤት ውስጥ መያዙን ጠቅሷል። አንድ ስማቸው እንዳይገለጽ የጠየቁ የኒሳ ባለስልጣን ለአሜሪካ ድምጽ እንደተናገሩት ከተያዙት የጦር መሳሪያዎች ውስጥ የተሻሻሉ ሽጉጦች፣ ቦምቦች፣ ጥይቶችና ሌሎች ፈንጂዎች ይገኙበታል። ትላንት ምሽት የጸጥታ ኃይሎች ሞቃዲሾ በሚገኝ ቤት ላይ ያካሄዱት ብርበራ መንግስት አልሻባብን ለማሸነፍና በሶማሊያ የሚደርሱትን የሽብር ጥቃቶች ለመከላከል እያካሄደ ያለው ዘመቻ አካል መሆኑ ተገልጿል። ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ2019 በናይሮቢ ውስጥ አንድ ሆቴል ላይ ተፈጸመው ጥቃት መሪ ነው የተባለውን ግለሰብ በቁጥጥር ስር ለማዋል የሚያስችል መረጃ ለሰጠ እስከ 10 ሚሊዮን ዶላር ሽልማት እንደምትሰጥ አስታውቃለች። በኬንያ ዋና ከተማ በተፈጸመው ጥቃት አንድ የአሜሪካን ዜጋ ጨምሮ 21 ሰዎች ሲሞቱ ሌሎች 30 ሰዎች ቆስለዋል። ሙሐሙድ አብዲ ኤደን የተሰኘው ግለሰብ መቀመጫውን ሶማሊያ ባደረገው የአልሻባብ ታጣቂ ቡድን መሪ ሲሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በጥቅምት ወር በይፋ በአሸባሪነት ፈርጆታል። ዩናይትድ ስቴትስ ያቀረበችውን የ10 ሚሊዮን ዶላር ሽልማት ይፋ ያደረጉት በኬንያ የዩናይትድ ስቴትስ አምባሳደር ሜግ ዋይትማን እንደተናገሩት አሜሪካ ኤደንንና ሌሎች በሆቴሉ ጥቃት ላይ የተሳተፉ ሰዎችን በቁጥጥር ስር ለማዋል የሚረዳ ማንኛውንም መረጃ እየፈለገች መሆኑን ተናግረዋል። አሜሪካ ይፋ ያደረገችው የሽልማት ገንዘብ በሶስት ወራት ውስጥ ሶስተኛው ሲሆን በህዳር ወር ላይ አህመድ ድርዬ፣ ሙሃድ ካራቴና ጅሃድ ሙስጠፋ የተሰኙ ሶስት የአልሻባብ መሪዎችን ለጠቆመ የ10 ሚሊዮን ዶላር ሽልማት እንደምትሰጥ አስታውቃ ነበር። ኢራን የእንግሊዝ ዜግነት ያለው ኢራናዊ በሞት ቀጣች። አሊ ሬዛ አክባሪ የቀድሞ የኢራን ምክትል መከላከያ ሚኒስትር የነበሩ ሲሆን ለእንግሊዝ ስለላ ያካሄዳሉ በሚል ተከሰው ነበር። አክባሪ በስቅላት መሞታቸውን ሚዛን የተሰኘው የኢራን ዜና ወኪል ዛሬ አስተዋቀ ሲሆን ቅጣቱ መቼ እንደተፈጸመ ግን አልተገለጸም። አክባሪ እንደ አውሮፓውያን አቆጣጠር ከ2019 አንስቶ በእስር ላይ የነበሩ ሲሆን እንግሊዝና አሜሪካ ኢራን የሞት ቅጣቱን ተፈጻሚ እንዳታደርግ ሲወተውቱ ቆይተዋል። የሰብአዊ መብቶች ተከራካሪ የሆነው አምነስቲ በትዊተር ገጹ ላይ ባሰፈረው መልእክት የአክባሪ በሞት መቀጣት የኢራን ባለስልጣናት በህይወት የመኖር መብት ላይ የሚያደርሱትን አስከፊ ቅጣት ያሳያል ብሏል። በተመሳሳይ የብሪታንያ ጠቅላይ ሚኒስትር ሪሺ ሱናክ በትዊተር ገጻቸው ላይ ይህ ለራሳቸው ህዝቦች ሰብአዊ መብት ክብር በሌለው መንግስት የተፈጸመ ርህራሄ የሌለው የፈሪዎች ድርጊት ነው ሲሉ አስፈረው በድርጊቱ መደንገጣቸውን ገልጸዋል። የሞት ቅጣቱ ከመፈጸሙ በፊት የአሜሪካ የውጭ ጉዳይ ሚኒስትር ምክትል ቃል አቀባይ ቬዳንት ፓቴል በሰጡት መግለጫ በአሊ ሬዛ አክባሪ ላይ የቀረበው ክስና የሞት ቅጣት ፍርድ ፖለቲካዊ ነው፣ የሱ መገደል የማይታሰብ ነው ብለው ነበር። አንዲት ወጣት ሴት የራስ መሸፈኛዋን ያላግባብ በመልበሷ ከታሰረች በኋላ ህይወቷ ማለፉን ተከትሎ መላውን ኢራን ወጥሮ የያዘ ተቃውሞ በመነሳቱ ኢራን የሞት ቅጣቶችን እየፈጸመች ሲሆን ተቃውሞ ከተነሳ ወዲህ ቢያንስ 4 ሰዎች በሞት ተቀጥተዋል። እስራኤል ቀዳሜ ለት ዌስት ባንክ ውስጥ ባካሄደችው ወታደራዊ ወረራ 2 ፍልስጤማውያንን ተኩሳ መግደሏልና ከሁለት ሳምንት በፊት ባደረገችው ተመሳሳይ ወረራ ቆስሎ የነበረ ሌላ ፍልስጤማዊም መሞቱን የፍልስጤም የህክምና ባለሙያዎች አስታወቁ። ይህ ከእስራኤል ጋር የሚደረገው ደም አፋሳሽ ግጭት በዚህ አመት የተገደሉትን ፍልስጤማውያን ቁጥር ወደ 11 ያሳደገው ሲሆን ባለፈው የፈረንጆቹ አመት የተነሳው ግጭት በዚህ አመትም የመብረድ ምልክት እንደማይታይበት ተዘግቧል። የፍልስጤም የጤና ሚኒስትር ሟቾቹ ኢዘዲን ሐማምራ የተሰኘ የ24 አመት ወጣትና አመጃድ ከሐለለያ የተሰኘ የ23 አመት ወጣት መሆናቸውን ያስታወቀ ሲሆን የ19 አመቱ ሳሚር አልጃባሪ ደግሞ ጥር 2 ቀን በተደረገ ግጭት በደረሰበት ቁስል መሞቱን ገልጿል። አልጃባሪ የቆሰለው የእስራኤል ወታደሮች የሁለት ፍልስጤማውያንን መኖሪያ ቤት ለማፍረስ ባካሄዱት ወረራ በደረሰ ግጭት ነው። ፍልስጤማውያን በእስራኤል ላይ ባደረጉት ጥቃት 19 ሰዎች ከተገደሉ ወዲህ እስራኤል ካለፈው የጸደይ ወቅት አንስቶ ወታደራዊ ወረራዋን አጠናክራ ቀጥላለች። እስራኤል የምታደርገው እንቅስቃሴ ወታደራዊ ትስስሮችን ለማፍረስና ወደፊት ሊደርሱ የሚችሉ ጥቃቶችን ለማስቆም ነው ብትልም ፍልስጤማውያን ግን እስራኤል ለ55 አመታት ስታካሂድ የቆየችው የመሬት ወረራ ቅጥያ አድርገው ይመለከቱታል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቀዳሜ መሰናዷችን ጋር መልካም ቆይታ።
ስመኝ ሸቆየን በእጅጉ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቀዳሜ ጥር 6 2015 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከመደበኛው የሞገድ መገኛችን በተጨማሪ በዌብሳይታችን amharic.voanews.com ላይ ይሰማል። አሁን ለዛት ወደ ያዝነው የመጀመሪያ ቅንብር እንለፍ። የአዲስ አበባ ከተማ አስተዳደር የብዝሃ ቋንቋ ስርዓተ ትምህርትን አስመልክቶ ጥር 4 2015 ባካሄደው በሁለተኛ ዓመት 8ኛ መደበኛ ስብሰባው በአፋን ኦሮሞ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች አማርኛን እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ፣ በአማርኛ አፍ መፍቻ ቋንቋቸው ለሚማሩ ተማሪዎች ደግሞ አፋን ኦሮሞ እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ ወስኗል። የአሜሪካ ድምጽ ያነጋግራቸው የቋንቋ ባለሙያዎች ዶክተር አበራ ሞላ፣ አቶ ሸቱ ከበደና ዶክተር በድሉ አቅጅራ ውሳኔው በመሰረታዊ ሐሳብ ደረጃ የሚደገፍ ቢሆንም ፖሊሲው ብዙ ጉድለቶች ያሉበት መሆኑን ተናግረዋል። እንግዶቹን ያነጋግራቸው ደረጀ ደስታ ነው፣ እንደሚከተለው ተሰናድቷል።
የአዲስ አበባ አስተዳደር 7 ነጥቦች ያሉት ውሳኔው ላይ ከመድረሱ በፊት በኮተቤ ትምህርት ዩኒቨርሲቲ ያስጠናውን የብዛሃ ቋንቋ ስርዓተ ትምህርት ወይም ካሪክለም ወላጆችን ጨምሮ ከተለያዩ የማህበረሰቦች አባላት ጋር ሲመክርበትና ሲወያይበት መቆየቱን አስታውቋል። በአፋን ኦሮሞ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች አማርኛ እንደ ተጨማሪ ወይም እንደ ሁለተኛ ቋንቋ እንዲሰጥ፣ በአማርኛ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች ደግሞ አፋን ኦሮሞ እንደ ተጨማሪ ወይም እንደ ሁለተኛ ቋንቋ እንዲሰጥ ያሳለፈው ውሳኔ ከ7 ነጥቦች መካከል ይገኛል። ውሳኔውን አሁን ስራ ላይ ካለው የቋንቋ ፖሊሲ ጋር በማነጻጸር የተቹት በአዲስ አበባ ዩኒቨርሲቲ የስነ ልሳንና ስነ ጽሑፍ መምህር ደራሲና ገጣሚ ዶክተር በድሉ ዋቅጅራ እንዲህ ይላሉ።
በመጀመሪያ እየተካሄደ ያለው ቋንቋ ስርዓተ ትምህርት ምንድን ነው የሚለውን መመልከት ያስፈልጋል። በማንኛውም ክልል ከዛሬ ያለው የቋንቋና የትምህርት ፖሊሲ መሰረት ኢትዮጵያ የሶስት ቋንቋ ፖሊሲን ነው የምትከተለው። በትምህርት ረገድ አማርኛ በመላው ሀገሪቱ ኦፊሻል ቋንቋ የስራ ቋንቋ ስለሆነ ይሰጣል። እንግሊዝኛ ኢንተርናሽናል ቋንቋ ስለሆነ ይሰጣል። ከዚህ በተረፈ በየክልሎች የክልል ቋንቋ ይሰጣል። ለምሳሌ በኦሮሚያ ኦሮምኛ ይሰጣል፣ በትግራይ ትግርኛ ይሰጣል፣ በሲዳማ ሲዳምኛ ይሰጣል፣ በአፋር አፋርኛ ይሰጣል። እንደዚሁ የአፍ መፍቻ ቋንቋቸውን የሚማሩ አሉ። ወደ አዲስ አበባ ስንመጣ ይሄ አዲስ አበባ ውስጥ ኦሮምኛ የአፍ መፍቻ ቋንቋቸው ለሆነ አማርኛ በሁለተኛ ቋንቋነት ይሰጣል የሚለው ትክክል አይደለም። ምክንያቱም አማርኛ በመላ ኢትዮጵያ በኦፊሻልነት ይሰጣል። አፋርኛም ይሁን ቋንቋ፣ ኦሮምኛም ይሁን ትግርኛም ይሁን አዲስ አበባም ኑር፣ ሀረርጌም ኑር፣ ባሌም ኑር አማርኛ ይሰጣል። አሁን የተደረገው ለውጥ ኦሮምኛ የአፍ መፍቻ ቋንቋቸው ለሆነ አማርኛ ይሰጣል የሚለው ትርጉም የለውም፣ ኦልሬዲ ይሰጣል።
ስለዚህ አዲሱ የቋንቋ ፖሊሲ አዲስ አበባ ላይ አማርኛ ቋንቋን ለኦሮምኛ ተናጋሪዎች ይሰጣል የሚለው ፖሊሲ ማውጣት የለበትም በማለት የሚከራከሩት ዶክተር በድሉ ይልቁንም አዲስ አበባ የተለየች ከተማ የሆነችበት ምክንያት ምንድን ነው ብሎ በመጠየቅ ቋንቋው ለምን እንደተመረጠ መጠየቅ ይገባል በማለት ይከራከራሉ።
አዲስ አበባ ሜትሮፖሊታን ነች። ለምንድን ነው አዲስ አበባ ላይ የኦሮሞና የአማርኛ አፍ ብቻ አይደለም አፍ መፍቻ ያለው? አዲስ አበባ የተለየ ከተማ የሆነችበት ምክንያት ከኦሮምኛና ከአማርኛ ውጪ አፋቸውን የፈቱ ሰዎችም አሉ፣ ተማሪዎች አሉ። ስለዚህ ትክክለኛ የሚሆነው ምንድን ነው? አማርኛና እንግሊዘኛ ባይ ዲፎልት ይሰጣል፣ በኦፊሻል ቋንቋነት ይሰጣል። ስለዚህ አሁን የአዲስ አበባ ጥያቄ አንድ ተጨማሪ የብሔር ብሔረሰብ ቋንቋ መማር አለባቸው ነው ጥያቄው። ያ ኦሮምኛ ይሁን ወይም ለኦሮሞዎች አማርኛ ይሰጣል የሚለውን ነው እንደ አዲስ ኮንሲደር ማድረግ የለብንም የምልህ። ኦልሬዲ አማርኛ አለ፣ አሁን ኦሮምኛ ነው አዲስ ሆኖ የገባው።
ዶክተር በድሉ ኦሮምኛ የከተማይቱ ሶስተኛ ቋንቋ ይሁን ቢባል እንኳ መንገዱ ይህ አይደለም ይላሉ።
በሚያስገኘው ጥቅም አንጻር ስታየው፣ ባለው ተናጋሪ አንጻር ስታየው፣ ባለው ሪሶርስ አንጻር ስታየው ኦሮምኛ ሊመረጥ ይችላል ብለህ ታስባለህ። ሰፊም ሪሶርስ አለው ለተማሪዎች፣ ሰፊም ተናጋሪ ስላለው። ነገር ግን አሁን የተቀመጠበት መንገድ ነው ትክክል ያለው።
የቋንቋ ፖሊሲውን እንደሚደግፉት የገለጹት የአዲስ አበባ ዩኒቨርሲቲ የስነ ቋንቋ መምህር የነበሩትና ጡረታ ላይ የሚገኙት እሼቱ ከበደ ደግሞ እንዲያውም የዘገየ ነው ብለውታል።
ይሄ በጣም የቆየ ከመሆኑ በስተቀር እኔ ኮሜንት ላደርግ የምችለው ይበል ነው። ይበል የሚባል ነገር ነው። ነገሩን በአጭሩ ለማስቀመጥ በ1948 በጸደቀው የተባበሩት መንግስታት ወይም ዩናይትድ ኔሽንስ የሰው ልጆች የነጻነት አዋጅ ወይም ዲክላሬሽን ኦፍ ሂውማን ራይት አንቀጽ 19 ላይ እያንዳንዱ ህፃን በእናቱ ቋንቋ ማዘር ታንግ እንዲማር ተደንግጓል። ኢትዮጵያም እንደሚታወቀው የሊግ ኦፍ ኔሽን ከዛም የተባበሩት መንግስታት መስራች ከሆኑት ሀገሮች አንዷ ነ። ስለዚህ ይህንን ተግባራዊ ማድረግ ግዴታ አለባት። ስለዚህ በኢትዮጵያ ውስጥ የሚነገሩ ወደ ከ80 በላይ ላይ የሆኑ ቋንቋዎች ውስጥ ሁሉንም ማስተማር ባይቻል እያንዳንዱ ህፃን በራሱ በእናቱ ቋንቋ የመማር ነጻነት አለው እና የኦሮምኛ ደግሞ በኢትዮጵያ ውስጥ ከሚነገሩ ብዙሀን ቋንቋዎች ውስጥ አንደኛውን ስፍራ የሚይዝ ስለሆነ በኦሮምኛ ራስ መፍቻ ቋንቋቸው በራሳቸው መማራቸው፣ አማርኛም የሚማሩ ደግሞ ኦሮምኛን እንዲማሩ መደረጉ ቅድም እንዳልኩት እሰየው የሚያስብል ነው። በእኔ በኩል ደስ ብሎኛል። ዘግይቷል ነው የምለው።
ባለፉት 40 አመታት በኮምፒውተሮችና በእጅ ስልኮች የግዕዝ ፊደላትን መጻፍ እንዲቻል በማድረግ ዩናይትድ ስቴትስና ኢትዮጵያ ውስጥ የተመዘገቡ ፓተንቶች የአምሮ ፈጠራ ባለቤትነት መብቶች እንዳላቸው የሚናገሩት ዶክተር አበራ ሞላ መሰረታ ሐሳቡን እንደማይቃወሙ ሆኖም የሆሄ አጠቃቀምን በሚመለከት ግን ውሳኔው ሳይንሳዊ አይደለም ባይናቸው ለመንግስት ባለስልጣናት አማራጭ ጽሑፍ ማቅረባቸውን ተናግረዋል።
ይህን ነገር ከዛሬ 4 አመት በፊት ነው እንደዚህ ከጓደኞቻችን ጋር ጀምረን አንድ ጽሑፍ አቅርበን ለክቡር አቶ ገዱና ለክቡር አቶ ለማ ደብዳቤ ጽፈን ነበር። ደብዳቤው የሚለው ቋንቋውን ለማሳደግ ብዙም ሰው እንዲያውቀው በሁለቱም ጋር ኦሮምኛ ያስተምሩ በግዕዝ ፊደል ያለ። ለምሳሌ በአማራው ክልል ኦሮምኛውን በግዕዝ ፊደል፣ ኦሮሞ ክልል አማርኛውን በግዕዝ ፊደል ያስተምሩ ነው። ስለዚህ የኛ ሀሳብ የግዕዝ ፊደላችን ወደ 13 የተለያዩ የቋንቋዎቻችን ፊደሎች እንደተሰሩለት እነዚህ ማዕከል ከመቶ አመት በላይ ሲጠቀምበት የቆየው የግዕዝ ፊደል ኦሮምኛም ስለተጠቀመ ቋንቋውን ለማዳበር በግዕዝ ፊደል ኦሮምኛ እንዲማሩ ነው ያለው።
የእነሱ ምላሽ ምንድን ነበረ?
ምንም ምላሽ አላገኘንም።
ምንድን ነው የእናንተ መከራከሪያ ነጥብ? ለምንድን ነው እንደዛ ማድረግ ያለባቸው በግዕዝ ፊደል መጻፍ ያለባቸው?
በግዕዝ ፊደል ኦሮምኛ ቋንቋ ከመቶ አመት በላይ ተጠቅሟል። መጽሐፈ ቁልቁሉን ኦነሲሞስ መሲል የሚባሉ የኦሮሞ ሊቅ የሚባለውን የፊደል እርባታ ግዕዝ ውስጥ ያልነበረውን ጨምረው 1992 ዓመተ ምህረት መጽሐፍ ቅዱስን ኦሮምኛ መጽሐፈ ቁልቁል የሚባለውን ጽፈውበታል። ከዚያም በላይ ብዙ ስራ ሰርቶበታል። ግን ኢህአዴግ ስልጣን ከያዘ በኋላ ኦሮሞዎች ወደ ላቲን ስለዞሩ ያንን ትክክለኛ አይደለም፣ ሳይንሳዊ አይደለም እና የግዕዝ ፊደል የሚገባ ኦሮምኛውን እየጻፈ ወደ ላቲን መዞሩ ትክክል አይደለም፣ ስለዚህ ይህ ነገር ይቁም የሚለውን ነገር ማስታወስ ነው።
የግዕዝ ፊደል ከላቲኑ ፊደል የተሻለ እንደሆነ የሚናገሩት ዶክተር አበራ ሞላ በኢንተርኔቱ ባህረ መረጃና እውቀት ወይም ዊኪፒዲያ ላይ 43 የሚሆኑ የመከራከሪያ ምክንያቶችን ማቅረባቸውን አመልክተዋል። የግዕዝ ፊደል 13 ከሚደርሱ ቋንቋዎች ጋር ተመርጦ በዓለም አቀፍ ደረጃ ዩኒኮድ የሚባል ዘመናዊ ምደባ ውስጥ መግባቱንም ዶክተር አበራ ያብራራሉ።
በመሰረቱ ምንድን ነው? እንግሊዝኛ እንደ አማርኛው ወይም የግዕዙ ሳድስ ፊደል ነው። እንደነ ህልህም ሌላው እርባታ ነው። እነዚያን ሳድሶቹን አንድ አይነት ድምፅ ሰጥቶ ሌሎቹ የተራቡበት ነው። ያንን እርባታ እንግሊዝኛ በሁለት ወይም በሶስት ፊደል ነው የሚጽፈው። እነዚህ ሁለት ሶስት ጊዜ እጥፍ ነው የሚያሰራው እና በቅልጥፍናም ይሁን በምን በሁሉም ነገር አንድ ነው። እንዲያውም ኮምፒውተሩ ለ26 ፊደሎች የተጻፉትን መርገጫ ነው ለ500 ፊደሎች ያረኩት። ስለዚህ የግዕዙ ፊደል በተሻለ ቴክኖሎጂ፣ በረቀቀ ቴክኖሎጂ ለብዙ ፊደል ልንጽፍበት ችለናል። ስለዚህ ያ ምንም የጎደለው ነገር የለም። ስለዚህ ያ ብቻ አይደለም፣ ከዚያም አልፈን ወደ 13 የተለያዩ ቋንቋዎች ፊደሎች ተጨምረው ያ ሁሉ ዩኒኮድ የሚባል የዓለም የፊደል መደብ ውስጥ ገብቷል። ስለዚህ እኔ ምንም ጥቅሙ አይታየኝም ወደ ሌላ
የሆሄያቱ ችግር ኦሮምኛን ብቻ የሚመለከት እንዳልሆነና የኩሽ ዝርያ ቋንቋዎችን ሁሉ ችግር መሆኑን ዶክተር በድሉ ገልጸዋል። በደርግ ዘመን ኢትዮጵያ ውስጥ ስርዓተ ክታብ ላልነበራቸው የኢትዮጵያ ቋንቋዎች ሆሄያት እንደተቀረጹላቸው ያስታውሳሉ። ይሁን እንጂ ለአማርኛ ቋንቋ በነበረ ስሜት በጊዜ ለውጥ ውስጥ የተፈጠረውን እንደሚከተለው ይገልጹታል።
ወደ 53-52 ስርዓተ ጽፈት ያላቸው ቋንቋዎች አሉ። አሁን ኢትዮጵያ ውስጥ በደርግ ጊዜ 15 ቋንቋዎችን ለመሰረት ትምህርት ሲያዘጋጅ ለ15 ቋንቋዎች ከሳባ ወይም የግዕዝ ፊደልም አይደለም የኢትዮጵክ አልፋቤት ነው የምንለው እኛ። የዓለም የሚለው የኢትዮጵያ ቋንቋዎች የሚጻፉበት አልፋቤት ነው። መጀመሪያ ግዕዝ ስለተጻፈበት በግዕዝ ይጠራል። ዘኢትዮጵክ አልፋቤት የኢትዮጵያው ፊደል ለ15 ቋንቋ አድርጎ ጽፈት አበጅቶ ነበር፣ ኦሮምኛንም ጨምሮ ትግርኛንም ሁሉን። ከዛ በኋላ አሁን ከደርግ በኋላ በመጣው በኢህአዴግ መንግስት አዲስ እነኛ 15ቱን ቋንቋዎች ጨምሮ አሁን 6 ቋንቋዎች ብቻ ናቸው በኢትዮጵክ አልፋቤት ወይም በግዕዝ የሚጠቀሙት። የነበራቸውም እንደገና ሌላ እየቀረጹ በላቲን ወደ ላቲን ተሄዷል። በሚያሰራ ሁኔታ የኢትዮጵያ አልፋቤት እንትን ብሎ
የፊደልና የቋንቋ ግንኙነት የልብስና የሰውነት አይነት እንደሆነ የሚያገናዝቡት አቶ ሸቱ ፊደል የምርጫ ጉዳይ መሆኑን ይናገራሉ። ይሁን እንጂ በዓለም ላይ ያሉትን የአጻጻፍ አይነቶች በመተንተን አንድ ሀገር ውስጥ ቀደም ሲል የኖረና የተዋሃደ የአጻጻፍ ስልት ካለ ከውጪ ሌላ ፊደል ፍለጋ መሄድ የፖለቲካዊ ፍላጎት ጉዳይ ነው ባይ ናቸው።
እስካሁን ባለው የሰው የጽፈት እድገት ደረጃ እንደው አጠር አድርጎ ለማስቀመጥ 3 አይነት አጻጻፎች አሉ። አንደኛው ሎጎግራፊክ የሚባለው ወይንም ሞርፎሚክ የሚባለው ነው። እሱ የትርጉም አዘል ሊሆን የቋንቋ ቅንጣት ትርጉም አዘል ማለት ለምሳሌ ና ራሱ ትርጉም አዘል ነው ቃል ነው። ና ደግሞ ቃል ሆኖ ግን አንድ ብቻ ነው ትርጉም አዘል ነው። ትርጉም አዘል ስንል መልእክት የሚያስተላልፍ ማለት ነው። ቅንጣት ትንሿን ቅንጣት የሚወክል የሚጻፍበት ሞርፎሚክ ወይንም ሎጎግራፊክ የሚባለው ጥሩ ምሳሌ የሚሆነው ለምሳሌ የሚጻፍበት የቻይና ቋንቋ። ሁለተኛው ትርጉም አልባ የሆነ ሲላቢክ የሚባለው የቋንቋ ጻፍ ዘዴ ሲላብል የሚባለውን ሆዮን ማለት ሆሄ ማለት አንድ ኮንሶናንትና አንድ ቫውል ተደምሮ ሆዬ ይሆናል እና በዚህ አይነት አጻጻፍ የሚጽፉ ደግሞ ቋንቋዎች የሚጻፉ ቋንቋዎች አሉ። እነሱ ከነሱ ውስጥ አንዱ አማርኛ ነው። እሱ ከዛኛው ለየት ያለ ነው የቀለለም ነው። ሌላው መጨረሻው ደግሞ የእንግሊዞች አጻጻፍ ዘዴ ነው ፎነሚክ የሚሉት ነው። እሱ ኮንሶናንቱንና ቫውል የሚባለው ተነባቢና አናባቢ የሚባለው ተለይቶ የሚጻፍበት ነው። ከነዚህ ከሶስቱ የአጻጻፍ ዘዴዎች እንግዲህ መርጦ ሰው ኢኮኖሚካሊ ሆኖ ወይንም ቁጥብነት ባለው ዘዴ አዳፕት አድርጎ ሊጽፍበት ይችላል። ግን በአንድ አገር ውስጥ አንድ አስቀድሞ የአዳፕትድ ሆኖ የአጻጻፍ ስልት ካለ ከውጪ የሚመጣ የምንዋስበት ከሌላ ለማምጣት የምንቸገርበት ምክንያት ምንም የለም። ፖለቲካዊ ካልሆነ በስተቀር እሱም ደግሞ እንግዲህ ፖለቲከኞች ደግሞ ምን እንደሆኑ ስለምናውቅ እዛ ውስጥ አልገባም። በፖለቲካ የሚደረግ ነገር በጥናት ላይ የሚደረግ ስላይደለ ከጥቅሙ ጉዳቱ እንደሚያመዝን ሁላችን ምንም እናውቀው።
የስነ ቋንቋው ሊቅ አቶ እሸቱ በአንድ የጀርመን ዩኒቨርሲቲ ውስጥ በነበራቸው ቆይታ አማርኛና ኦሮምኛ ቋንቋዎችን በግዕዝ ፊደል ሲያስተምሩ እንደነበረ ገልጸው ያስተማሯቸው ተማሪዎች በጥቂት ሳምንታት ውስጥ ጋዜጣ ማንበብ መቻላቸውንና አንደኛው ጀርመናዊ ተማሪያቸው አሁን ድረስ የቋንቋው መምህር መሆናቸውን ተናግረዋል። ኢትዮጵያ ውስጥ በኦሮምኛ ቋንቋ ከብዙ ዓመታት በፊት በግዕዝ ፊደል ስለተጻፈው መጽሐፍ ቅዱስ እንዲህ ብለዋል።
ስለዚህ በኦሮምኛ ለምሳሌ በጥሩ ሁኔታ አባ ገመችሽ የሚባሉ የወለጋ ተወላጅ ናቸው፣ አውሮፓ የኖሩ ናቸው። ተመልሰው መጽሐፈ ቁልቁል መጽሐፍ ቅዱስን ከብሉይ ኪዳን እስከ መጨረሻው አዲስ ኪዳን እስከ ራእይ ድረስ ልጭ አድርጎ በአማርኛ ፊደል ጽፈው አስነብበውናል። የመጀመሪያውን ጽሑፍ ሳይሆን አይቀርም እና እሱን መጽሐፍ ነበረኝ አገር ቤት እና ምንም ችግር የለው ቀላል ነው። የአማርኛ የአጻጻፍ ስልት ከሞርፎሚኩ ቅድም ካልኩት ከሎጎግራፊኩ በጣም የተሻለ መሆኑ በእርግጠኝነት አፌን ሞልቼ እናገራለሁ።
ባለሙያዎቹ የቋንቋው ፖሊሲው ፖለቲካ የተጫነው እንደሆነ ይናገራሉ። በአንድ አገር ውስጥ ሳይቸግር የተለያዩ ፊደላትን መጠቀም ጉዳት የሚያስከትልና ጥቅምም የሚያስቀር ነው ይላሉ። ቋንቋ የግል ምርጫ ቢሆንም በስርዓተ ትምህርት ውስጥ ሲገባ የወል ግዴታ ይሆናል ያሉት ዶክተር በድሉ ኦሮሚያ ውስጥ በቁቤ እየተማሩ አዲስ አበባ ውስጥ በፊደል ይማሩ ማለቱም እንደማያስኬድ ይገልጻሉ። ይሁን እንጂ በአንድ አገር ውስጥ አንድ የሆሄ ገበታ ለተለያዩ ቋንቋዎች መጠቀም ከፍተኛ ጥቅም አለው ይላሉ።
ይሄ ምንድን ነው መሰለህ አድቫንቴጅ ያለው በአንድ አገር ውስጥ አንድ ፊደል ቢሆን ለምሳሌ የፈለከውን ቋንቋ ለመጻፍ ቋንቋውን ስትማር ፊደል አትማርም። ስለዚህ ኮምፒውተር ላይ ማለት ይችላል ለምሳሌ አማርኛ የሚጽፍ ኮምፒውተር ላይ ኦሮምኛ ለመጻፍ ለኮምፒውተር ሲስተሙ ይቻላል። ግን ውጪ የተለያየ ሶፍትዌር እና የተለያየ ሲስተም አያስፈልግህም። ብዙ ኢኮኖሚካል ብዙ ፋክተር አለ ወይም ደግሞ ተጽዕኖ አለ። ነገር ግን ይሄ ለአማርኛ ብቻ አይደለም። አማርኛ፣ ኦሮምኛ በኦሮሚያ ክልል በሙሉ በላቲን እየተሰጠና እየተማሩ አዲስ አበባ ላይ ብቻ በአማርኛ ፊደል ይጻፍ ልትል አችልም። አንድ ቋንቋ አንድ አጻጻፍ ስርዓት ነው የሚኖረው። ዞሮ ዞሮ ለልጆቹ በዛው አልፋቤት ቢማሩ በኦሮምኛና በአማርኛ አንድ ፊደል ቢጠቀሙ ጥሩ ነው። ነገር ግን ያ አይሆንም፣ አሁንም ሊሆን አይችልም። ያ የሚሆነው በጠቅላላ የኦሮምኛ አጻጻፍ ስርዓት በቋንቋው በኦሮሚያም ክልል ያለው ወደ አማርኛ ወደ ኢትዮጵያ አልፋቤት ከተለወጠ ብቻ ነው። እሱ ደግሞ ሊሆን አይችልም። ስለዚህ አዲስ አበባ ተገንጥሎ በአማርኛ ይማር ትላች።
በመሰረተ ሀሳብ ከአንድ በላይ የስራ ቋንቋ እንዲኖር ማድረግ ጥሩ ነው የሚሉት ዶክተር አበራ ሞላ ህገ መንግስቱ ሳይታይ ህዝቡ በሚገባ ሳይመክርበት ይህ መደረጉ ያግባባንን ቋንቋ ትተን ወደ ሌላ መሄድ አማርኛን ለማዳከም የሚደረግ ጥረት አካል ነው ብለው እንደሚያስቡ ይናገራሉ።
እኔ የሚታየኝ መጀመሪያ ብዙ ሺህ ዘመን ተመራምረን ይዘነው የቆየ ነው የግዕዝ ፊደላችን ያው
በአሁኑ ጊዜ አለፉት ብዙ መቶ ዓመታት ወደ አማርኛው ዞሮ አማርኛው በሚገባ እየተጠቀም እያዳበር ነው። ቴክኖሎጂ ቋንቋ አርገ ነው ዛሬ አማርኛው ወደ እንግሊዝኛ መተርጎም ብዙ ነገር መስራት የምንችልበት ደረጃ ላይ ደርሰናል። ለወደፊቱም እንግሊዝኛው የሚሰራም በሙሉ አማርኛና በሌሎች ቋንቋዎችን መስራት እንችላለን። ይህ ሆኖ ያለ በዚያ ላይ ሌሎች ቋንቋዎች አይዳብሩ አይደለም ተባብሩት መንግስታትም ቢሆን አንድ ህፃን በእናትና አባቱ ቋንቋ እንዲማር ያስፈልጋል ይላል። ስለዚህ ብዙ ቋንቋዎች ማስተማር እንችላለን። ግን እንዲህ አይነት ውሳኔዎች ህገ መንግስቱ ጋር የሚሄዱ ናቸው። አሁን የተያዘ ይመስለኛል አማርኛውን ለማዳከም እንጂ ያግባባን ቋንቋ ትተን ወደ ሌላ መሄዱ ትክክል መስሎ አይታይም። በሌላ በኩል አንድ በላይ ቋንቋ እንዲኖረን ብዙ የስራ ቋንቋ እንዲኖሩን መኖሩ ጥሩ ነው። እነዚህን ነገሮች ህዝቡ ተወያይቶበት ይሄ የህገ መንግስትን ጉዳይ ስለሆነ በዚያ በኩልም ታይቶ ነው እንጂ እንዲሁ ዝም ብሎ የተነሱ መወሰን ትክክል አይመስለኝም፣ አያቀራርበንም። ምክንያቱም ያለፈውም ይሄ ነገር ለምን መጣ እንዴት መጣ የሚለውን ብናስተውል አይከፋም ባይ ነኝ። ስለዚህ እኔ አማርኛውና እንግሊዝኛው ላይ ለጊዜው ብናጠብቅና ቀስ በቀስ አስፈላጊውን ነገር እየተማከርን ብናረግ ይሻላል ባይ ነኝ።
በህገ መንግስቱ አንቀጽ 5 ተራ ቁጥር 2 ላይ አማርኛ የፌደራል መንግስት የስራ ቋንቋ ይሆናል በሚል የተደነገገ ሲሆን የዚያው አንቀጽ ተራ ቁጥር 3 የፌዴሬሽኑ አባሎች የየራሳቸውን የስራ ቋንቋ በህግ ይወስናሉ ይላል። የብሔሮች ብሔረሰቦችና ህዝቦችን መብቶች በሚደነግገው አንቀጽ 39 ተራ ቁጥር 5 ላይ በዚህ ህገ መንግስት ውስጥ ብሔር ብሔረሰብ ህዝብ ማለት ሰፋ ያለ የጋራ ጠባይ የሚያንጸባርቅ ባህል ወይም ተመሳሳይ ልምድ ያላቸው ሊግባቡበት የሚችሉበት የጋራ ቋንቋ ያላቸው የጋራ ወይም የተዛመደ ህልውና አለን ብለው የሚያምኑ የስነ ልቦና አንድነት ያላቸውና በአብዛኛው በተያያዘ መልክዓ ምድር የሚኖሩ ናቸው ይላል። ከዚህ አንጻር ውሳኔው የተላለፈባት አዲስ አበባ የፌዴሬሽኑ አባልነቷም ሆነ የጋራ ቋንቋዋ የሚታይበት መንገድ አከራካሪ የሆነ ይመስላል። ተጨማሪ ውይይቶችን፣ ትችቶችን፣ ትንታኔዎችን እያያዝን እንመለሳለን። እርሶስ ምን ያስባሉ? ሐሳቦን ያካፍሉ፣ ያንሸራሽሩ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮቻችን በማዳመጥ ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የጥር 6 2015 ዓ.ም የአሜሪካ ድምፅ ስርጭትን ነው። አሁን አጭር የሙዚቃ አፍታ እንውሰድ። በቀደመው ዘመን በስመጥሩ ተፈራ ካሳ የተቀነቀነው በቅርቡ ደግሞ በልጁ ግርማ ተፈራ ካሳ እንደገና የተዘፈነውን ፍቅር በመጠኑን ነው በመጠኑ የምንጋብዛችሁ።
በእውነተኛ ስሜት አስበሽ በመንፈስ I'm not afraid.
ተመልሰናል አድማጮች። ከአሜሪካ ድምጽ ተላልፈው የቅዳሜ ምሽት ስርጭታችን ይቀጥላል። ወደ ቀጣዩ ዝግባ ስንሻገር ከህክምና ባለሙያ ጋር የተደረገ ቆይታ ይሰማል። በንጹሃን ዜጎች ላይ የሚፈጸሙ አስጠቃቂ ግድያዎች በቪዲዮ ምስል አማካኝነት በሚሰራጩበት ወቅት በተመልካቹ ላይ የሚያደርሱትን የአእምሮ መታወክና የስሜት መረበሽ ይመለከታል መሰናዶው። ከግድያ ጥቃቶች የተረፉ ግለሰቦችና የሟች ቤተሰቦች ላይ የሚደርሰውን የአእምሮ ጉዳትም ይመረምራል። ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳላገዳ በባሮ የነርቭ ህክምና ተቋም የአንጎልና የነርቭ ሐኪምና ተመራማሪ ናቸው። የመሰናዶው አዘጋጅና አቅራቢ ደግሞ አሉላ ከበደ ነው።
ፕሮፌሰር ዮናስ እንዳለገዳ ምንነጋገርበት ጉዳይ ኢትዮጵያ ውስጥ አሁን ካሉ አስቸጋሪ ሁኔታዎች ጋር ይዛመዳል። ከዚህ ቀደም በሰሜን ኢትዮጵያ የተለያዩ አካባቢዎች ያለውን ጦርነት ተከትሎ የተፈጠሩ ሁኔታዎችን ምክንያት በማድረግ አልፎ አልፎም በተለያዩ አካባቢዎች ዘግናኝ ግድያዎች ሲፈጸሙ መላልሰን የምንነጋገር እድል ነበረን። ከጦርነት ውጪ ንጹሃን ዜጎች በብዛት በከንቱ የሚገደሉበት ሁኔታ አሁንም አላበቃም። ለማሰብ በሚዘገንን ዓለም አቀፍ አሸባሪዎች ፈጽሙት የታዩ ምስሎች እንኳን ብዙዎችን ለበረታ የስነ ልቦና ስብራት የዳረጉትን ያህል ዛሬ በገዛ ወገኖቻቸው በተደጋጋሚ የሚፈጸሙ ዘግናኝ ግድያዎች የሚያስከትሉት ጣጣ ያሳሰበ ባለበት ነው ማነጋግረው። ለመሆኑ እንዲህ ያሉ እጅግ አሳዛኝ የጭካኔ ድርጊቶች በግለሰቦችም ሆነ አለፍ ካለ በማህበረሰብ ላይ ሊያስከትሉ የሚችሉት በተጨባጭ ሊታይ የሚችል ፈተና ምን ይሆን?
እሺ አመሰግናለሁ። ይሄ እንግዲህ በጣም ለሁላችንም በጣም ከባድ ነገር ነው። ሆነ ተብሎ በጦርነት መስመር ውስጥ የሌለን ሲቪል ስራዬ ብሎ በአሰቃቂ ሁኔታ ገድሎ ያንን ደግሞ የገደለውን በቪዲዮ አድርጎ በኢንተርኔት መልቀቅ የተለመደ እየሆነ ነው በጣም በሚያስደነግጥ ሁኔታ። እና ይሄ እንግዲህ ከተለመደው የሰው ልጅ ከሚያጋጥመው ሁኔታ ውጪ ከመጠን ባለፈ ሁኔታ ከፍተኛ ሰቆቃ ወይም ትራውማ ማንኛውም ሰው ላይ የተወሰነ ችግር ሊያመጣ ይችላል። ከዛ ውስጥ ግን ሰቆቃውን ካዩ ወይም ከሰቆቃው ውስጥ ካለፉት ሰዎች 70% በፈረንጆቹ ፖስት ትራውማቲክ ስትረስ ዲስኦርደር ማለትም ከፍተኛ የሆነ የመንፈስ እና የስነ ልቦና መረበሽ ኑሯቸውንም እስከሚያናጋ ድረስ ሊወስድ ይችላል። ይሄ እንግዲህ በስነ ልቦናዊ ተጽዕኖ በግለሰብ ወይም በቡድን ላይ የሚያደርሰው ነው።
ፕሮፌሰር ዮናስ ፈጻሚዎቹንስ እንዲህ ያለ አሰቃቂ ድርጊት ለመፈጸም የበቃውን ህሊናስ በተመለከተ እንዳሉት ከዚህ ቀደም አይቶ የማይታወቅ እንዲህ ያለ በደል አብሮ ያለን አንድ ሰው በግፍ በዚህ መልኩ የመግደል ብቃት ወይም ለማድረግ የሚያበቃውን ህሊና ከስነ አእምሮ አንጻር እንዴት ነው የሚታየው?
እንደ አይነት ጭካኔ የሚፈጽሙ ሰዎች እንዴት ነው ምንድነው እንደሚያስደርጋቸው የሚለው በጣም የተወሳሰበ ነገር ነው። ከኔ ሙያ አንጻር በግለሰብ ደረጃ ከታየ አሁን ለምሳሌ ሚኒሶታ መልታይፌዚክ ኢንቨንቶሪ ይባላል MMPI የሰውን ባህሪ በከፍተኛ ጥንቃቄ አንድ ኢንጂነርና አንድ ሳይኮሎጂስት 500 ጥያቄ አውጥተው ያንን በሳይንሳዊ በሆነ መንገድ መርምረው እሱ የሰውን ባህሪ ለማወቅ ከምንጠቀምባቸው አንዱ ነው።
በዓለም አቀፍ ደረጃ በሳይንስ የሚታወቅ ዘዴ ነው እየገለጹልን ያሉት።
ልክ ነው። እሱ ዘዴ የግለሰብን ባህሪ ለመመዘን ነው እና ወደ 12 ነገሮች ነው በዛ ላይ ለመረዳት ምን ሞክረው። አንደኛው ሶሲዮፓቲ ስኬል ማለትም ጸረ ህብረተሰብ ወይም ከተለመደ ህብረተሰብ አካሄድ ፈንጠር ያሉ ሰዎችን እንድናውቅ የሚረዳን መለኪያ አለ እዛ ውስጥ እና እዛ ላይ ልክ በአንድ ጫፍ ህብረተሰብን ወደ ፊት ሊያስፈነጥር የሚችል ለየት ያለ ሀሳብ የሌላውን ሀሳብ የሚፈታተን እና ይሄ እንግዲህ ፓራዳይም ሽፍት ለውጥ አምጪ የሚሆኑት አለ በአንድ በኩል። በሌላው ጽንፍ ደግሞ ህብረተሰብን እንዳለ እንደው በከፍተኛ ጥላቻ የሚያይ ህብረተሰብ ቢያጠፋ ቢደፈጥጥ የሚመኝ እንደ እንግዲህ ክሪሚናል ነፍስ በላ ምትለው አይነት አለ። እና እንግዲህ ልክ እንግዲህ ከግራ ወደ ቀኝ ልክ አንድ መስመር ብታሰምር በአንዱ ጫፍ በግራ በኩል ያለው ለውጥ የሚያመጣ ክሪቲካል ቲንከር ፓራዳይም ሺፍተር አይነት ሰው አለ ከተለመደው ወጣ ብሎ የሚያስብ። በሌላ ጫፍ ደግሞ መስመሩ መጨረሻ ላይ ደግሞ ለህብረተሰብ ጥላቻ ያለው ሌላውን በመግደልም በመዝረፍም በምንም በማሰቃየትም ብዙ ደንታ የሌለው ሶሲዮፓቲክ ክሪሚናል የሚባል አለ። ይህ እንግዲህ በግለሰብ ደረጃ ነው። ግለሰቦች ደግሞ አንድ ላይ ሲሆኑ ኖርማልም ሰዎች ሊሆኑ ይችላሉ። በዚህ ስኬል ላይ ታይቶ ኖርማልም ሊሆኑ ይችላሉ። ግለሰቦች አንድ ላይ ሲሆኑ ቡድን ሲመሰርቱ እንግዲህ የቡድን ጸባይ የሚባለው ደግሞ ይለያል። እሱ በተለይ ይሄ ግሩፕ ቲንክ ይባላል። የቡድኑ አባላት ልክ እንደ አንድ ሰው ማሰብ ይጀምራሉ። ብዙ ጊዜ የሆነ የሚያስተሳስራቸው ከፍተኛ ዓላማ ይኖራል እና ግራ ቀኝ ማሰብ የለም። አንድ ነገር ላይ ወይም እንደ ሂትለር አይነት ሰው ይመራቸዋል እና እንደዚህ አይነት ነገር ላይ በግል ስታዩ ግለሰቡ የዋህ ምናምን ሊሆን ይችላል። ግን በዛ ቡድን ውስጥ ሲሆን በድንገት የቡድኑን ጭራቅ አስተሳሰብ መጋራት ይጀምራል። ስለዚህ የቡድን አስተሳሰብ የሚባለው ይሄ አይነት አደጋ አለው።
ፕሮፌሰር ዮናስ፣ ይህን መሰሉ ክስተት በስነ ልቦናው ዓለም ተለይቶ የሚታወቅበት መንገድ አለ? በጥናት ደረጃም የታየ ከዚህ ጋር ማዛመድ የምንችለው ነገር ካለ?
ይህንን ነገር ያጠኑት እርቪንግ ያንስ የሚባሉ ሰውዬ ናቸው። የል ዩኒቨርሲቲ ናሳቸው ይህንን ያጠኑት አሜሪካን ሀገር ውስጥ በ1960ዎቹ በአንድ ወቅት ፕሬዚደንት ኬኔዲ አማካሪዎች ጠሩ። ከስመጥሩ ቦታ የተመረቁ ኦክስፎርድ ሮድ ስኮላር የሚባለው ሃርቫርድ በጣም በጣም ጎበዝ የሚባሉትን ሰዎች ሰብስበው ከኪዩባ ጋራ ስላላቸው ግጭት ምክር ፈለጉ እና እዛ ቡድን ስሜት ፕሬዚደንት ኬኔዲ ምን ሊያስቡ ይችላሉ የሚል አይነት እያንዳንዱ አባል ራሱን ሴንሰር እያደረገ የራሱን ሀሳብ ወደ እሳቸው መስመር ያስተካከለ በመሄድ ፊደል ካስትሮን ለመገልበጥ የላኩት ተዋጊ ተዝረከረክ እና በፈረንጆቹ ቤይ ኦፍ ፒክስ ይባላል። እና ይሄ እርቪንግ ያኒስ የሚባሉት ሳይኮሎጂስት እንዴት ነው አስተዋይ ሰዎች እንዲህ አይነት አሳፋሪ ውሳኔ ላይ ሊደርስ የቻሉት ብሎ ያንን በማየት ግሩፕ ቲንክ የቡድን አስተሳሰብ የሚባለውን አወጡ ያን ቲዮሪ። ከዛ ሌላ ያጠኑት በዚሁ ከኪዩባ ጋር ባለው ከአመት ከሁለት አመት በኋላ ፕሬዚደንት ኬኔዲ በጥሩ ሁኔታ ያን ከሶቪየት ህብረት ጋር በተያያዘ በፈረንጆቹ ኪዩባን ሚሳይል ክራይሲስ የሚባለው የኪዩባ የሚሳይል ግጭት ፕሬዚደንት ኬኔዲ ጥሩ አድርገው ፈቱት። ያን ጊዜ ምንድን ነው ልዩነቱ? የቡድን አስተሳሰቡ በልብ ተኩት ፕሬዚደንት ኬኔዲ የተለየ ሀሳብ የሚያቀርብ ሁሌ ጥያቄ የሚጠይቅ ሰው ከአማካሪዎች ውስጥ መደቡ። ስራዬ ብሎ እሳቸውን የሚፈታት እንዴት ይሆናል? ሊሆን አይችልም። እንዴት እንዲያስባሉ የሚል በእንግሊዝኛ ዴቪልስ አድቮኬት የሚባለው አንዱ ወንድማቸው መሰለኝ ሮበርት ኬኔዲ እሳቸው የሚሉትን እንዲህ ቢመጣስ ይሄ ታይቶታል።
የተለየ ሀሳብ በመሰንዘርና ብሎም በመሟገት ሌሎችን ወደዛ አቀራረብ ለመሳብ ለማበረታታት ነው እያሉ ያሉት።
ትክክል። ሌሎችን ሀሳባቸው እና ዋና አላማቸው የኬኔዲ አሜሪካ ውጤታማ እንድትሆን ነው። ከዚህ በፊት እሳቸው ያሉትን ብቻ የሚከተለው ቡድን ውድቀት ውስጥ ከተታቸው፣ ይሄኛው ግን እንዴት ሊሆን ይችላል እሳቸውን ሀሳብ የሚፈታት ነው እና ያ የቡድኑን ውጤታማነት አሳየ። እርቪንግ ያኒስ ምን አሉ? የቡድን ስሜት በሁለት መንገድ መገራት አለበት። አንደኛ የሀሳብ ልዩነት መኖር አለበት። የተለያየ ነገር ጥሩ ነው። ያ ደግሞ በኮሂዥን ይያዝ አለበት። ከመጠን በላይ ደግሞ ልክ እንደ አንድ ሰው ማሰብ ሲጀመር ያ ደግሞ ልም ያለ ሂትለር አይነት አምባገነን ሁኔታ ይፈጥራል። እና የምንሰማው ጭፍጨፋ እንዴት ይህ ሰው ልጅ እንዲህ ያደርጋል? በመጠኑ በዚህ አንጻር ማየት ይቻላል። በማሰቃቂ ነው በነዛ ነገር እና በእርግጥ ስራ ብዬ ላለማየት ሞክር ያለው እንደዚህ አይነት ነገር ያዩት ሰዎች ግን ራሱ ይሄ ለፖለቲካ ብለው ትዊት ሪትዊት እንደዚህ ያደረጉ አንዳንዶች ስትሰማቸው በጣም ራሳቸው ትልቅ ሰቆቃ እና እንቅልፍ አልተኛሁም ሰሞኑን ትልቅ አይደለሁም ሲሉ ሰምቻለሁ።
ተሳስተን እንኳን የከፈት ነው በጣም የሚያሳዝንና እንዳሉትም እንቅልፍ የሚነሳ ነገር ለማየት በዛው ለማለፍ የተገደድን ይመስለኛል። ምናልባት ወደ ሌላ ነጥብ ሳልወስዶ በጽንሰ ሐሳብ ደረጃ ራሱ የቡድናዊ ስሜት ሲፈጠር ለክፋትም ቢሆን ሲያነሳሱ ሌላ ቀርቶ በሰላማዊ ጊዜ እንኳን ቡድናዊ ስሜቱም ያህል ጉዳት እንዳለ በዚህ በዩናይትድ ስቴትስ የተከሰተን ዓለም አቀፋዊ ሁኔታ አጋጣሚ አንስተው ያ ንድፈ ሐሳብ እንዴት እንደተጠነሰሰ ሳይንሳዊ ጥናቱ የደረሰበትን ድምዳሜ ነበር ያስረዱን። ይሄ ነገር እንደው የሐሳብ ልዩነትና ፈራተባ ያለው ሐሳብን ከመስጠት መቆጠብ ብቻ ሳይሆን በሰው ልጅ ላይ ሊደርስ የማይችል አይነት እጅግ የሚሰቀጥጥ የግፍ አገዳደል በቤት ውስጥ ጻናትና ሴቶችን በሰዓት ማቃጠል ቃሉን መጥራት በሚያስቸግር ደረጃ ሰውን እንደንሰሳ በስለት መቅላት ከዚህ ቀደም አይሲስ የሚባለው ዓለም አቀፍ አሸባሪ ቡድን 40 የሚሆኑ ኢትዮጵያውያን ላይ ያደረሰው ጉዳት አገር ባልቀሷል። የገዛ ወንድሞቹን አብሮ ይኖሩ ሰዎች ያደርጉት ለመገመትም ለማሰብም ከሚቻለው በላይ ይመስላል። ፕሮፌሰር ዮናስ እስኪ እሱን ያዛምዱልኝ።
ይሄ በጣም ግዴታ መጠን ያለፈ ነው። የሚያሳዝነው የጉድን ሰባይ መረም ሲለቀቅ ፕሬንት እንደለቀቀ ዜታው የሰንደረደረ ኮንፈረንስ ኒውዮርክ ከሆነ ብዙ አደጋ አስከትላል። እና እዛ ቡድን ውስጥ ያሉት ብዙ ጊዜ እኮ የተቀደሰ ዓላማ አለን ሊሉ ይችላል። አሁን ታስታውስ እንደሆነ አንድ ጊዜ የፍሬንች ጋያና ነው 900 ሰዎች አንድ ተከታይ አንድ መሪ ነበራቸው። አንድ ላይ አንድ ህብረተሰብ ፈጠሩ። የራሳቸው መንደር ፈጥረው አብረው እየኖሩ እየተወያዩ አንድ የተስማሙበት ነገር በዚህ ዓለም ውስጥ መኖር ዋጋ የለውም ነው። እንደዚህ ብሎ 900 ሰው እኮ ነው ራሱን የገደለው።
ራሳችንን አብረን እናጥፋ ብሎ አነሳሳቸው።
እና ያንን አምነውበት አደረጉት። እና ይሄ በቡድን አንድ ላይ መስራት ብዙ ጥቅም ይኖረው ይችላል፣ ግን በዚህ በደንብና በህግ በአስተሳሰብ በስነ ስርዓት ካልሄደ እንግዲህ አደጋው ከፍ ያለ ነው። እና አሁን እንደዚህ የሚያደርጉ ሰዎች የተያያዘ የተለያየ አንዱ ለአንዱ እያቀበለ ይሄዳል። እና ለዚህ ነው እኮ አንድ ጊዜ ጥይት አይተኮስ የሚባለው። ከዛ አንድ ሰው ሲሞት እዛ አንዱ ደግሞ ወደ አንዱ ይላል አንዱ እንዲያለ መጨረሻ ላይ እንግዲህ የማይመለከታቸው ንጹህ ሰዎች ጉዳይ ውስጥ የሌሉ ህጻናትና ሴቶች ቤት ውስጥ የተቃጠሉት እንግዲህ ሲቪሎች ምንም ነገር ውስጥ የሌሉ እነዛን እስከ መግደል የሆነ አንድ የቡድኑ መረን የለቀቀ ፍሬን የለቀቀ ዜታው አይነት አድርገህ ያው እና ይሄ እንግዲህ ኤክስትሪም በጣም የከረረው ልክ እንዳልከው አይሲስ ባለፈው እንዳደረጉት እንደዚህ አይነት አክራሪ ቡድኖች የሚያደርጉትን ነገር ተለመደው መንገድ ለመርዳት በጣም አስቸጋሪ ናቸው። መጠን ያለፉ ከተመደበኛው የሰው ልጅ ባህሪ ውጪ የሆነ ሰዎች የሚያደርጉት ነው። እና እነሱ ግን እርስ በራሳቸው ለእነ ብዙ እንደ ጻድቅ ሊታዩ ይችላል። እንደምታውቀው በሂትለር ቡድን ውስጥ በጣም ትልቅ ሀዘን ይሰማቸው ነበር። የሂትለር ቡድን አባላት እንደዚህ የአይሁዶች እንዲህ አድርገው እንዲበትለው ይህንን ታላቅ ስንት መድረስ የሚችለውን የጀርመን ህዝብ ስንት የዓለምን ህዝብ አስተካክሎ ይህን የት መድረስ እየቻል እንዲህ አድርገውን የጀርመን እንደዚህ ችሎታ ያለውን የጀርመን ህዝብ ወደ ጎን አድርገው አካለ ስንኩላንን ከድልድይ ላይ ሁሉ ገፍትረው እየጣሉ ይበሉ ነው። የጀርመን ሰራተኛ እድሜ ልኩን ማንንም ተሸክሞ አይኖርም መፈክር ነበራቸው። እና ሁልጊዜ ያው የቡድኑ አባላት ራሳቸው አጥሩት ብቻ አጀንዳ አላቸው።
ራሳቸውን እንደ ተጠቂ የመቁጠር ዝንባሌም አለ። አጥፊዎቹ በላዮች ራሳቸው ሆነው ከምንድን ነው እሱስ የሚመጣው?
ሁለት ወይም ከሁለት በላይ የሚባለው እና ብዙ ጊዜ የተወሰነ አይዲዮሎጂ ወይም ጠንከር ያለ አመለካከት ያለው ነው ቡድኑን የሚመሰረተው። እና የዛ ያንን ደግሞ የሚመሰረተው ከዚህ ውጪ ሌላ ምንም ነገር የለም፣ ይሄ ነው የሚያዋጣህ፣ ከዚህ ውጪ ገደል ነው፣ በግራም በቀኝም ገደል ነው፣ በዚህ አቅጣጫ ከሄድን ብቻ ነው አሁን የጀርመንን ህዝብ ከጥፋት ምናድነው። እና ሁሉም ተነስቶበታል። እንደዚህ እሱ ብቻ ነው ታታሪ፣ እሱ ነው ሰራተኛ፣ ሌላው ምድረ ሰነፍና ግታንግቱ፣ እንደዚህ ያሉ ነው እንግዲህ እነሱ። እና ይህንን እንግዲህ ሀሳቡን ጽፎታል እኮ ሂትለር ማይን ካምፍ ናም ብሎ። እና ያን ጊዜ በቃ ችላ ነው ያለው ሰው፣ ምንም ዝም ብሎ እብድ ነው። ቀስ እያለ እንደሱ አይነት ሰዎች እየሰበሰበ ከዛ እንግዲህ ንቅናቄ እየሆነ ይሄዳል። እና ይሄ የሞብ ሳይኮሎጂ አንድ ላይ ሰዎች ሆ ያሉ ስሜቱ እየተዘየተ ሲሄድ የቡድኑ አባላት ለብቻቸው ቁጭ ብለው በግልሰብ ደረጃ ያስበው ማድረገውን ነገር ሊያደርግ ይችላል። ለብዙ የግሩፕ ዳይናሚክስ በጣም ለበጎም ለመጥፎም ሊሆን ይችላል።
ፕሮፌሰር ዮናስ እንደው እንዴት ይታከማል እንዲህ የተጎዳ የቆሰለ ህሊና በማህበረሰብም ደረጃ ይሁን በግለሰብ ደረጃ የሚለውን በአንድ በኩል ብንመለከት ምናልባት ከዚሁ አያይዘው ሰላማዊው ሰው እንዲህ ያሉ ጥቂቶች በሚፈጸሙበት ጊዜ አሁንም በኢትዮጵያ እንደምናየው አንዱ ሌላውን የመክሰስ ዝንባሌ አለ። ግን ከዚያ ውጪ ላሉ ሰላማዊ ሰዎች ማንንም ላይ ይሁን ማንንም ላይ የደረሰው የኔ ቡድን የገሌ ቡድን ሳይሉ እንደ ሰው እንዴት አይሰማቸውም? እንዴት አያማቸውም? እንዴት አያቆስላቸውም? ሰው መሆንም ብቻ አይጠይቅም ወይ እንዲህ ያለው ነገር በሌሎች ላይ ሲፈጸም?
መሳዝን ይሄ ራሱ እነዚህ ቅድም ያልኩት እርቪንግ ያንስ ስዋንሰን ይባል ስታንፎርድ ያጠኑት ኢን ግሩፕ አውት ግሩፕ ባያስ ምን ማለት ነው? የኔ ቡድን አባላት ጻድቅ ናቸው የሌላው ሰይጣን ነው የሚል አይነት አስተሳሰብ በተለይ ጥንስ በያዙ ቡድኖች ውስጥ የተለመደ ባህሪ ነው። ተደጋግሞ የታየ ነገር ነው። ኢን ግሩፕ አውት ግሩፕ ባያስ ለዚህ ነው አሁን ከቡድን ውጭ በግለሰብ ደረጃ ከፍተኛ ሰቆቃ የደረሰበት ሰው ያንን ሰቆቃ ቀስ እያለ ፕሮጀክት መፍትሄ ማግኘት ይቻላል፣ ነገሩን እንዴት በመንፈስና በስነ ልቦና እንዴት መቋቋም ይቻላል የሚለውን አንዳንድ ጥንቶች አሉ። ለምሳሌ ያክል የደቡብ ሱዳን ስደተኞች ኡጋንዳ ውስጥ የነበሩ ነበር። ብዙዎቹ ሲቪሎች ሴቶች በጣም ተደፍረዋል፣ ከፍተኛ ሰቆቃ ደርሶባቸዋል። ልክ አሁን ሀገር እንደምንሰማው አይነት እና እንዴት ነው ይሄ እነዚህን ሰዎች እንዴት አድርገን ነው ወደ ቀን ተቀን ኑሮ መምራት እንዲችሉ ሰቆቃውን እንዴት አድርገን ነው እነን ሁኔታ እንዴት ነው ማከም የሚቻለው የሚለውን አጥንተው ለዓለም ጤና ድርጅት አንድ ማኑዋሉን ጽፎ የላኩት ዶክተር ራስ ሄሪስ ይባሉ እንግሊዛዊ ናቸው። እና አሁን ያ እንግዲህ በእኛም ሀገር ለማስገባት አንዳንድ ሰዎች ሙከራ እያደረጉ ነው ወደ አማርኛ ለመመለስ። እና አሉ አንዳንድ ነገሮች ሕክምና መልክ ለእንደዚያ ለማከም የሚሉ ነገሮች አሉ። ግን በህብረተሰብ ደረጃ ለመከላከል በተቻለ መጠን ፌስ ቱ ፌስ ኢንተራክሽን ማለትም የቡድን አባላት ፊት ለፊት እየተገናኙ መነጋገር ከአንዱ አንዱን እንደ ጭራቅ ወይም እንደ መልአክ ለማየት ያላቸውን አመለካከት ሊቀንሰው ይችላል። ይሄ ዲሚስቲፋይ ማለትም ከሩቅ ሲሆን ነገሮች ሊካረሩ እና እንደ ጭራቅ ምናቡን ፋንታሲውን ይጨማምርበታል ሰው። ግን ፊት ለፊት ሲገናኙ ነገሮችን የተሻለ ነጩን ነጭ ነው፣ ጥቁሩን ጥቁር ነው፣ ግራጫውን ግራጫ ነው ብሎ ለማየት እንዲችል ያደርጋል። እና እንግዲህ ይሄ ፌስ ቱ ፌስ ኢንተራክሽን ጥሩ ነው። ነገር ግን ችግሩ ፌስ ቱ ፌስ ኢንተራክሽን እንዳይደረግ እንግዲህ የፖለቲካ የኢኮኖሚ ዓለም አቀፍ የተለያየ ነገር እንግዲህም አለ። እንግዲህ ሁሉ ነገር በስነ ልቦናዊ መንገድ አይሄድም መቼም ያው እንጂ ስንት ላይ ያሉት እንኳን ፊት ለፊት ከብዙ ከተነጋገሩ ከተያዩ ከተዋወቁ አንዳንድ ለውጥ ሊመጣ ይችላል።
ፕሮፌሰር ዮናስ ምናልባትም በማህበረሰብ አቀፍ እንቅስቃሴዎች የማህበረሰብ መሪዎች አካባቢ ሰዎችን በሚመለከት ደረጃ ቀጣዩ ውይይቶችን ይጋብዝ ይሆናል። ለውይይታችን መደምደሚያ ግን ቀደም ሲል በነበሩ ግጭቶች በኃይል ከቀያቸው ለመፈናቀል የተገደዱ አያሌ ሺዎችን እጣ የሚገጥማቸውን የስነ ልቦና ጫና በጊዜው አውስተን ነበረ። በአካባቢዎቹ ይካሄድ የነበረው ጦርነት በማብቃቱ ከነኚህ አካባቢዎች ተፈናቅለው የነበሩ ብዙዎች ዛሬ መመለሳቸውን አንዳንዶቹም እየተመለሱ መሆናቸው ተዘግቧል። ይሄ መልካም ዜና መሆኑ እንዳለ ሆኖ አንዳንዴም ህይወትን ለማቆየት ያደርጉት ከነበረው የሞት ሽረት ትግል አልፈው ዛሬ ቀያቸው ሲመለሱ ከሚጠብቃቸው እውነታ ጋር ቤታቸው ፍርሶ አካባቢያቸው ቀድሞ የነበሯቸው የህይወት መሰረቶች ጠፍተው ሲያገኙ ከዚያ እውነታ ጋር ሲፋጠጡ ደግሞ ዳግም የሚቀሰቀስ ቀውስ ይኖር ይሆን? እሱን በተመለከተ የሚሉትን የውይይታችን መቋጫ ብናደርገው
በደንብ ይኖራል። ምክንያቱም ማንኛውም ሰው ፈታኝ ሁኔታ ውስጥ ሲገባ በዛ ሁኔታ ውስጥ ለመለማመድ ጊዜ ይፈጃል። ዋናው እንግዲህ ያው ወሰቻለ መጠን ሰላም መኖር አለበት። እንግዲህ አንዱ ትልቁ ነገር ትራውማ ትልቅ ሰቆቃ አለ። እንደገና ሪትራውማታይዝ አሁን ባንደፈው ትንሽ የተወሰነ አንድ ጥናት እንዳየሁት በመጀመሪያው ዙር ወለ ውስጥ ትልቅ ሰቆቃ የደረሰባቸው ሰዎች ነበሩ። እንደገና አሁን በዚህ በሐሴ ላይ ሁለተኛ ጊዜ ቆቦ ነው የሰብአዊ መብቶችም ሪፖርት ላይ ለሁለተኛ ጊዜ ሰቆቃ የደረሰባቸው ሰዎች አሉ። ትግራይ ውስጥም እንደዚሁ አንዴ ሳይሆን በተደጋጋሚ ይሄ በተደጋጋሚ ትራውማ ሲደርስ የተወሳሰበ ሊሆን ይችላል። ሌላው ራሱ እንግዲህ ከዚህ በፊት በተደጋጋሚ በተለያየ ጦርነት ላይ ከተራ ተዋጊነት እስከ አዛዥነት ያሉት ሰዎች በአንድ ዙር ሳይሆን በደርግ ጊዜ እንደገና ከኤርትራ ጋር በነበረው ጦርነት አሁን ደግሞ በትግራይ ጦርነት በተደጋጋሚ ለከፍተኛ ሰቆቃ የተጋለጡ አዛዦች እነሱም ቢሆኑ አልፎ አልፎ ሁሉም ባይሆኑ የተወሰኑት እንዳልኩ ከሰባት በመተው እንደ አይነት ችግር ሊያጋጥም ይችላል እና በአመራር ላይም ያለትም ቢሆን በሳይንስ ውጤት በተያያዘ ያለውን በቡድን ደረጃ ያለውን የስነ ልቦናዊ ዳታ በተለይ ፒቲኤስዲ የሚባለውን ለመከላከል እነሱንም ሁሉንም ማሳተፍ ያስፈልጋል እና ይሄ እንደ ሀገር ሁላችንም በመጠኑ ትሮማታይዘናል። እንቅልፍ ያላጣ ሰው አለ። እንደ ባለፈው ሁለት ዓመት ውስጥ በተለያየ ኢትዮጵያ ሁኔታ ደግሞ ፕሪቶሪያ ኖቬምበር ሁለት በፈረንጆች ሲፈረሙ በአንድ ሰው የምናለ ትላንት ማታ ነው የተኛው ትንቀልፍ ከሁለት ዓመት በኋላ ላይ ሲገምተው ብዙዎቻችን እንደዛ የተሰማን የዛን ቀን። ስለዚህ በተወሰነ ደረጃ ይሄ ነገር ሁላችንም ታክቶናል። እንደ ሀገር እንግዲህ ፈውስ አለማግኘት በግለሰብ በቡድን ሌሎች ደግሞ እንግዲህ በሀገር ደረጃ ያሉት የሀገር መሪዎች የተለያዩ ኃላፊዎች ኃላፊነት ያለባቸው የተቀናጀ መሆን አለበት። ሌላው እንግዲህ ይህ ፕሮፌሰር መስፍን አርአያ የሚመሩት ውይይት ሁሉም ቡድኖች የሚቀበሉት ከሆነ የተለያዩ ቡድኖች አሉ እንግዲህ አትሊስት አብዛኞቹ ቡድኖች የሚቀበሉት ከሆነ ተስፋ አደርጋለሁ ያ ውይይት ፊት ለፊት በተለይ ጽንፍ የተለያየ ጎራ ለይተው አይጥና ድመት ወይም እንደዚህ አንዱ አንዱን ያሳድድ የነበሩት ፊት ለፊት መነጋገር ከቻሉ ትልቅ ከጤና አንጻር ጥቅም ይኖረዋል። ለመከላከል ፒቲኤስዲ ጤናችንን ለማሻሻል ሄልዝ ፕሮሞሽን ለፕሪቬንሽን ኦፍ ዲዚዝ የሚባሉ በፈረንጆች ለመከላከል በሽታንም ይጠቅማል እና ይሄ መቼም ተስፋ አደርጋለሁ እንግዲህ ይሳካል ብዬ።
መልካም። ሀገር ደረጃ ምስቅልቅሉን ለማለፍ በተለያየ አቅጣጫ ሊደረጉ የሚገባውን በማህበረሰብም በግለሰብም ሌላ ቀርቶ በጦርነቱ በቀጥታ የተሳተፉ ወገኖችን ጨምሮ የሚያስፈልገው የስነ ልቦና እገዛ መኖሩን ወይም ማስፈልጉን ነው በዝርዝር ያስረዱን።
የማህበረሰብ መሪዎችንና ተጎጂዎችን ጨምሮ በሚያካትቱ ሌሎች ውይይቶች መልሰን እንደምናገኘው ተስፋ አደርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። አመሰግናለሁ።
አሉላ ከበደንና እንግዳውን ፕሮፌሰር ዮናስ እንዳለገዳን በእጅጉ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ስርጭትን ነው በማዳመጥ ላይ ያላችሁት። አድማጮቻችን እያስተናገድኳችሁ የምገኘው ሀብታሙ ስዩም ነኝ። በቅርብሩ ብርሃን ኃይሉ፣ በዋና አዘጋጅነት ደግሞ አብራን ያለችው ጽዮን ግርማ ናት። ወደ ቀጣዩ ዝግጅት ስንሻገር የሰው ሰራሽ ልህቀትና ሮቦቲክስ እውቀቶችን ለማህበረሰቡ በማዳረስ ረገድ የቀደመ ስም ያለው አይኮግላብ ከሰሞኑ ደግሞ ሕፃናትና ታዳጊዎችን ከዘርፉ ጋር የሚያስተዋውቅ ተንቀሳቃሽ ማስተማሪያ ይፋ አድርጓል። አስፈላጊ ማስተማሪያ ቁሶች የተሟሉለት የመኪና ውስጥ አነስተኛ ትምህርት ቤት ዲጂትራክ የሚል መጠሪያ አለው። ስለ አገልግሎቱ የበለጠ ለማወቅ ከአይኮግ አጋር መስራችና ዋና አማካሪ ጌትነት አሶፋ ጋር አጭር ቆይታ አድርገናል። አስቀድሞ የመርሃ ግብሩን ዓላማ ያስረዳናል።
አይኮግላብ የአርቲፊሻል ኢንተለጀንስ ካምፓኒ ሆኖ ስራ የጀመረው 2013 ላይ ነው። በወቅቱ አይታወቅም አርቲፊሻል ኢንተለጀንስ ማለት ይቻል ነበር። ከምንሰራቸው የሶፍትዌር ዲቨሎፕመንት ፕሮዳክቶችን፣ ሰርቪሶችን እና ስራዎች ባሻገር የትምህርት ተቋማቶች ላይ ነበረ ከፍተኛ ስራዎች ሲሰራ የነበረው። ኦልሞስት ወደ 5-6 ዓመት እንደዚህ አይነት ስራዎች በየዩኒቨርሲቲዎች ላይ ጥሩ ስራዎች ሰርተናል ብዬ አስባለሁ። በካሪኩለም ደረጃ ኢንትሮዳክሽን ቱ አርቲፊሻል ኢንተለጀንስ እንዲሰጥ በዛ ወቅት በነበሩ ሳይንስ ቴክኖሎጂ ሚኒስትሮች፣ ኤጁኬሽን ሚኒስትሮች ጋር አብረው በመሆን በመስራት ሁሉ ዩኒቨርሲቲዎች በትንሹ ኢንትሮዳክሽን ቱ አርቲፊሻል ኢንተለጀንስ ኮርስ እንዲሰጥ በትምህርት ሚኒስቴር ደረጃ ስራዎች ሰርተናል። እነዚህን ስራዎች ስንሰራ ነበር አብዘርቭ ካደረግነው ውስጥ አንደኛው ያው የተማሪዎች ላብራቶሪ ጥረት እና አድቫንስ ለሆኑ ቴክኖሎጂዎች አክሰስ በጣም ጥረት አለ። በወጣቱ በኩል በመጀመሪያ እይታ ማየት በጣም ችግር አለ። ከአዲስ አበባ ውጭ ያሉ ከተማዎች ላይ ማለት ነው። እና በየከተማው ላብራቶሪዎች መገንባት፣ በየዩኒቨርሲቲው ደግሞ በዛ ደረጃ የተዘጋጁ ሰዎችን ማፍራት ኢኮኖሚካሊ ትንሽ ያዝ ያደርጋል። ያሰብነው ምንድን ነው? አትሊስት ዲጂትራክ በሚባል ፕሮጀክት ላይ በኮንቴነር ኦር ባስ ውስጥ ወጣቶች ኤርሊ ስቴጅ የሆኑ ልጆችን እንዲያዩ፣ ከዛ በኋላ ራሳቸው ደግሞ ፎከስ አድርገው ኤክስፕሎር እንዲያደርጉ ለማድረግ ነው።
ዲጂትራክ የሚባለው እንግዲህ በመኪና ውስጥ የተዘጋጀ ተንቀሳቃሽ ቤተሙከራ እንደሆነ ነው የተገነዘብ ነው። በውስጡ ምን ምን ነገሮችን ይዟል? መሰረታዊ ትምህርት ዝግጅቶችንስ ምን ያህል ያካተተ ነው?
የተለያዩ አይኦቲ ዲቫይሶች አሉት ላብራቶሪ ውስጥ፣ ሮቦቶች አሉት፣ ኤሌክትሮኒክስ ዲቫይሶች አሉት፣ ቤዚክ አርቲፊሻል ኢንቴሊጀንስ የሚማሩበት ሶፍትዌር ኪቶች አሉት። የተሟላ ላብራቶሪ ነው። በእነሱ እድሜና በእነሱ ካታጎሪ እንዲህ ይቻላል ወይ፣ አሀ እኔ ፕሮግራም ማድረግ እችላለሁ ወይም እኔም ኢንተርኔትን፣ ኮምፒውተርን፣ ላፕቶፕን ተጠቅሜ ፕሮጀክት መስራት እችላለሁ፣ ኢንካም ጀነሬት ማድረግ እችላለሁ፣ ቢዝነስ መስራት እችላለሁ የሚል አሀ ሙቭመንትን ለመፍጠር የሚያስችል ኢንሳይት ነው እየፈጠረን የምንሄደው። ኢማጂን አንድ ሩላር ሳይድ ያለ ምንም አይነት ኢንተርኔት ላፕቶፕ አይቶ የማያውቅ ሰው እነዚህን ኮምፒውተሮች ኤሌክትሮኒክሶችን ለመቶ ሰዓት ነክቶ ምን አይነት ነገራቶችን ኢማጂን ሊያደርግ ይችላል? ከዛ ሰዓት ጀምሮ ያው አይተኛም ያ ልጅ። በተቻለ መጠን ወደዚህ ኢኮኖሚ ወደዚህ ነገር ለመቀላቀል የሚፈልጉ ሰዎች ሊፈጠሩ ይችላሉ። ለአንዳንዶቹ ደግሞ ምንም ላይ መስላቸው ይችላል። ሁሉንም ሰው በአንድ ካታጎሪ ውስጥ መከፋፈል ይቀዳል። ኮምፒውተር አይቶ ማያቅ፣ ላፕቶፕ አይቶ ማያቅ፣ ኢንተርኔት ነክቶ ማያቅ፣ ሶፍትዌር ፕሮግራም አድርጎ ማያቅ፣ አይኦቲ ዲቫይሶችን አይቶ ማያቅ፣ እነዚህ ሰዎችን አሃ ሙቭመንት መፍጠር እና እነሱ ደግሞ ራዲካል ሙቭ እንዲያደርጉ እንደ አንድ ምስ
ስለዚህ ህጻናትና ታዳጊዎች በለጋ እድሜያቸው ከዘርፉ ጋር እንዲተዋወቁ ወይንም እንዲመሰጡ የማድረግ የመጀመሪያ ሂደት ነው ማለት ነው
ማለት ይቻላል።
ዝርዝር መግለጫችሁ ላይ እየተመለከትኩ ነበረ። በዘርፉ ውስጥ ያሉ የእውቀት ክፍተቶችን በመሙላት ረገድ የራሱ አስተዋጽኦ እንደሚያደርግ ተቃቅሳችኋል። በምን መንገድ ነው ይሄንን ክፍተት ሊሞላ የሚችለው?
የሚመጡት ታዳጊዎች ራሳቸውን አዘጋጅተው ወደ ዩኒቨርሲቲም ወደ ተለያዩ ተቋማቶች በሚገቡ ጊዜ ራሳቸውን ፕሪፔር እንዲያደርጉ ያደርጋቸዋል ብዬ አስባለሁ። እና የአርቲፊሻል ኢንቴሊጀንስ፣ ሶፍትዌር ዲቨሎፕመንት፣ የአይቲ ኢንዱስትሪ ፎር ኢንዱስትሪያል ኢንቨንሽን እነዚህ የምንላቸው ነገራቶች ደግሞ በአገር ደረጃ ካሰብነው እንደ ኢትዮጵያም ከፍተኛ ፍላጎቱ የሃርድዌር ኦር ኢንዱስትሪ መገንባት ምናምን ሳይሆን የሰዎችን አይምሮ መገንባት ነው የሚያስፈልገው። እዛ ኢንዱስትሪ ደግሞ ሬዲ የምናደርገው አመለካከቶች ስሯቸው በዚህ ኢኮኖሚን ዓለምን እይታ ማየት አለባቸው። ከዶሜስቲክ እይታ ወጥተው ግሎባል እይታዎች ሲኖራቸው አውት ኦፍ ከነዚህ ሚሊዮኖች ውስጥ መቶዎቹ መቶ ሺዎች የሚቆጠሩት እዚህ ኢኮኖሚ ላይ መቀላቀል ከቻሉ አይ ቲንክ ለሀገር በቢሊየንስ ኦፍ ዶላር ጀነሬት ማድረግ የሚችሉበት ፖሲቢሊቲዎች አሉ። እና ኢንዱስትሪዎቹ ደግሞ እንደምናያቸው ነው፣ በጣም በጥቂት ሰዎች በላፕቶፕ ሁሉ ሰዎች ፕሮግራመሮች እየጀመሩ ሀንድረድስ ኦፍ ሚሊዮን ዶላር ቢሊዮን ዶላር ኢኮኖሚ ጀነሬት ማድረግ የሚችሉ ሰዎች የሜንስትሪም ዜና ነው። በቀላሉ በአሁኑ ሰዓት የሚሰሙ ዜናዎች ናቸው። ኢቨን ከአፍሪካም ተነስተው ግሎባል ማርኬት ለኢምፓክት መፍጠር የቻሉ ሰዎች እየተፈጠሩ ነው። እንደነዚህ አይነት ሰዎችን ለመፍጠር በጣም ይረዳል ብዬ አስባለሁ። መሰረትም ኤጁኬሽን አንደኛው መሰረት ነው። ሁለተኛው ደግሞ ኢንፍራስትራክቸር ነው። ስለዚህ ኤጁኬሽን ኢንፍራስትራክቸር ነው። ኢንፍራስትራክቸር ደግሞ በአሁኑ ሰዓት ኢኮኖሚ ላይ ፈቅድልን ይችላል። እያንዳንዱ አካባቢ ላይ የሚያስፈልጉ መሰረታዊ የኮምፒውተርና ኤሌክትሮኒክስ ሃርድዌር ላብራቶሪ መገንባት አይቻልም ብሎ 100% ማስቀመጥ አልችልም። ምክንያቱም ያው የመንግስት የራሱ የተወሰኑ ፕራዮሪቲዎች ሊኖሩ ይችላሉ፣ አላውቅም። እነዚህ በጣም ታለንትድ የሆኑ በጣም ሀይ ኢንፍራስትራክቸር የሆኑ ላብራቶሪዎችን በየቦታው ቢገነቡ ልጆች መጫወቻና ሙያ ቦታ አሟልተላቸው ዘ ቤስት ፕሌየር ዓለም ላይ ኮምፒት የሚያደርግ እንደምታፈራ ሁሉ ኮምፒውተርን ሶፍትዌርን ተመሳሳይ ነው። የሚለማመዱበት ኢንቫይሮንመንት በመፍጠር ያ ኢንቫይሮንመንትን ከፈጠርክ በኋላ the best programmer ወይ ደግሞ the best entrepreneur tech founder መፍጠር ይቻላል። ኢንቫይሮንመንቱ ከሌለ ግን ያ ሰው የመፈጠር ቻንሱ ፕሮባቢሊቲው እየቀነሰ ነው። ዲጂታል ኢንፍራስትራክቸርን ብሬክ አድርጎ ዲሴንትራላይዝድ የሆነ ሲስተም ይፈጥራል ብዬ አስባለሁ።
ለወደፊቱስ ምን አይነት ከተሞችን ለማካተት ወይም ምን አይነት ስፍራዎች ላይ ያሉ ህጻናትና ታዳጊዎች ከዘርፉ ጋር እንድትዋወቁ ለማድረግ አቀዳችኋል?
አሁን ኒርባ አዲስ አበባ የሆኑ ኤሪያዎች ላይ ነው ለሙከራ ያደረግን ያለ ነው። ነገር ግን ያው ፕራክቲስ እየሰጠ በፖፑሌሽን ዴንሲቲ ያለባቸው አካባቢዎች ላይ ሎኬሽኖች ላይ እየሄድን መሄድ እንችላለን። የትኛው ቦታ ላይ የሚል ገደብ የለንም። ታለን ሁሉም የኢትዮጵያ ሎኬሽኖች ላይ መሄድ እንችላለን። ያው ፕሮግራማችንም እንደዛ ነው የሚሆነው። ሰዎችና ወጣቶች ብዙ ያሉበት ኤሪያዎች ላይ ሞር የተጓዘ ዲጂትራኩ ካቨር ያደርጋል። አክሰስ ቱ ካፒታል ኢንቨስተር ፈንድ የሚያደርጉ ተቋማቶች ከተገኙ ደግሞ ማብዛት ይቻላል። ብዙ ካፒታል ደግሞ ካለ ያ ላቦራቶሪዎቹ እያቋቋሙ ስፋይሉን ትሬን እያደረጉ ፊዚካል ሎኬሽን ማድረግ ይቻላል። ይሄ ሞባይል ሎኬሽን አማራጭ ስለሌለ ነው ተደራሽነቱን ለማስፋት ነው።
እጅግ በጣም አመሰግናለሁ ጌትነት አሰፋ፣ የአይኮግ ላብ አጋር መስራች እንዲሁም ደግሞ አሁን ዋና አማካሪ ኃላፊነቶችን ትሰራለህ። ዲጂትራክስ ለተሰኘው አዲሱ ህጻናትና ወጣቶች ላይ ያተኮረ መርሃ ግብር ለአድማጮች ስለነገርክልን ስላጋራህልን በእጅጉ አመሰግናለሁ።
እኔም አመሰግናለሁ። ወጣ
አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ብርሃን ኃይሉ፣ ፈናዘጋጅ ጽዮን ግርማ አብረናችሁ ቆይተናል። የሰላም ሳምንት ይሁንላችሁ።